የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በዛሬ ምሽት ቆይታችን በሳምንቱ ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩም ነኝ አብሬያችሁ ማመሸው። የኮሌራ ወረርሽኝ በተለያዩ የኢትዮጵያ ክፍሎች መነሳቱን የሚመለከታቸው ወገኖችን ጠቅሶ ሙክታር ጀማል በሳምንቱ መጀመሪያ ላይ አስደምጠው ነበር። የሙክታር ዘገባ ይቀጥል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዳስታወቀው የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን በጭሮና ኦዳቡልቱ እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ከልታ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ይህም ብለዋል።
ሶማሌ ክልል ላይ 33 ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያዎቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው በፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ ያው ላብራቶሪ ምርመራ ቻለን። ስለማረጋገጥ ኮቪድ መሆኑን
የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ፣ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል።
ለተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ፊብሪ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳቡልቱም ወረዳና ጆሮ ወረዳ እንዲሁም በበዴሳ ከተማ አሁን ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ከተመረመሩ በኋላ ከመረመርናቸው 8 ናሙናዎች ውስጥ 5ቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን 6 በሽታው የተያዙ የማጠቃጠሪያ ተቀማጥናቱ ከስ ያለባቸው ሰዎች ነበሩ። ከነሱ የላብራቶሪ ናሙና ወስደን በመረመርነው መሰረት አንዳቸው ላይ ያው አንድ ሰው ላይ ወይም አንድ ሰው ናሙና ላይ ቪብሪ ኮሌራ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ ያስቆንቱ እነዚህ ሰዎች ከመመስከተለባቸው ማረጋገጥ ችለናል ማለት ነው።
በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል።
በአጠቃላይ እንደ ሀገር አሁን 366 እስከ ትላንትና ድረስ ባሉ 366 ሰዎች እንግዲህ ምልክት ታይቶባቸዋል ማለት ነው። በአማራ ክልል 197፣ በኦሮሚያ 122፣ በአዲስ አበባ 6፣ በሶማሌ 33፣ በትግራይ ደግሞ 8 ሰዎች ለበሽታው ምልክት ታይቶባቸዋል ማለት ነው።
ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር?
እንግዲህ የሞቱ ሰዎች አሉ። ይህም በሁለት ነገር ማየት ያስፈልጋል። እኛ እንደ ኢንስቲትዩሽን እያን ያለ ነው በፋሲሊ ማስረው ጤና ተቋማት ጋር ያለቸው ወይም ደግሞ ምርመራ ተደርጎላቸው አደት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው 5 ሰዎች አሉ። እንግዲህ ከሁሉም ክልል የተውጣጣ ነው የምነግርህ። በአጠቃላይ ግን 15 ሰዎች በኮሚኒቲ ማህበረሰብ ውስጥ ይያሉ እንግዲህ ህይወታቸው ያለፈ ሰዎች አሉ። እነሱ ግን በምን ይመጡ በምን በእኛ በኩል በቂ ማስረጃ የለም። ግን ከክልሎች ይሄን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል 14 በኦሮሚያ ክልል ደግሞ 1
ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ህፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል። ለማንኛውም አገልግሎት የሚውሉ የቧንቧ የጉድጓድ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ መጎስ አሳስበዋል። ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዳማ።
ያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከለ አሜሪካራ ጋቢና።
በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል በሳምንቱ መጀመሪያ በደመቀ ሁኔታ አክብረዋል። ይህን በማስመልከት የበዓል ትዝታውን እንዲያጋራን የጠየቅነው እዚህ ዋሽንግተን ዲሲ አካባቢ በታክሲ ሾፌርነት የሚሰራው ሁሴን አህመድ ቀጣዩን የዓመት በዓል ወግ እንዳጋራ ነው ይዘነጋ።
ስሜ ሁሴን አህመድ ከኢትዮጵያ የመጣሁበት ጊዜ July 4, 1997 ነው የመጣሁት። እዚህ እንግዲህ ወደ 21 ዓመት ተቀምጫለሁ እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከኔ በፊት 6 ዓመት የመጣ ነበርና ስፖንሰር እሱ ነበርና ጓደኛዬ የምለው ጓደኛ አይደለም ብለው ወንድሜም አምለው ማላቀም ሄዝ ኦርቶዶክስ ነው። ማናጀሩ ሙስሊም ነበር የሱ ማናጀር እና እኔ ስመጣ ስለሚያቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓይክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለሱ አስረከበኝ። ከዛ በኋላ ከአንድ 3 ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛዬ ይሄን መልህ ጓደኛዬ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም ሁሉ ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመታወቅ ለመጀመሪያ ጊዜ አሚራችን አስካሁን ድረስ ያለው ሐጂ ነጅብ መሐመድ ኢትዮጵያ ያለው እሱ እዚህ ሆኖ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲው የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል ፋውንዴሽን ኢትዮጵያን ሙስሊም ኢን ኖርዝ አሜሪካ ተብሎ ዩኒት ሴንተር እዛ ውስጥ ነበር። የሙስሊም ሁሉም ሙስሊም አንድ ነው፣ ግን የራስን ያገርህን ትፈልጋለና ሴንተር በመኖሩ መጣን እዛ ገባን። ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲ ሐጂ መሐመድ ስራጅ የሚባሉ ነበሩ። ከዛም እየቀጠልን እየበዛን ሄድን። አብዛኞቻችን በዚህ በኮሚኒቲ ላይ ነው ትዳር ያዝነው ኑሯችን ያስተካከልነው። ክፍያ የሚባል ነገር የለም። በኮሚኒቲው ሁላችንም አንተ ተከባብረን እየሰራን ያለ ነው። ማረሳው ነገር ኢትዮጵያና ኤርትራ ከተላዩት በኋላ እኛ ዚን አሜሪካን ሀገር ባድሜ ረፍሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል ከቪኦኤ አዲስ አበባ መጥቶ የሚገርም ነው የሃይማኖት አንድነት። ኢትዮጵያና ኤርትራ ተገነጣጥለው ተላይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብረው የነበረው። እነሱ ሁለት ቅዳሜ ማፍጠሪያ ካመጡ እኛ ሁለት ቅዳሜ እራት እናመጣለን። ሁለት ቅዳሜ እንደዚህ እያደረግን ባድሜ ረፍሻ እስከሚፈጠር ድረስ አንድ ላይ ስለተከፋፈል ነገር አልነበረንም። በእንደዛ አይነት ነበር ስናከብር የነበረው። በዛው እንግዲህ ኮሚኒቲው እየጨመረ መጣ። በአንድ ወቅት ላይ እነሱም የራሳቸውን ተለዩ። አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ ምናደርገው 5 ክለክ ላይ ነው ቶሎ ስለሚጨልም። ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው። አሁን ለዘ ፓስት 5 ይርስ 16 ሰዓት ነው 16 ሰዓት ተኩልም ሰው። እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዷን ሌላ ጊዜ ማታደርገው በረመዷን ግን ራሱ ስፒሪቹዋል ስለሚያደርገ ጎበዝ ተሆናለ ተለምዶአለ። እንዴት 16 ሰዓት ጾማለሁ? ፀሐዩ እዚህ እንደምታዩት ነው ውሃ ይጠማል። ግን ልክ የመጀመሪያው ቀን ጾሙ ስጾም ከዛ በኋላ ተለምዶአለ ምንም ነገር እንትራ አይደለም።
አላሁ አክበር አላሁ አክበር
በእውነቱ የዛሬ የ1440 በተለየ ድምቀት ነው እንደምታዩ እዚህ ቦታ ላይ የካለፉት 9 አመት እንዲህ ብቻችን ሆነን ይሄን ሁሉ ህዝብ አለበት እና ከብ ነበር በዘለው የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ በነሐል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው ዘንድሮና በጣም ደስተኛ ነን። ህዝቡ በጣም ደስተኛ ነው። በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለሁ። በመላው የኢትዮጵያ ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦች እዚህ ያለውም በዲሲ ሜሪላንድ ቨርጂኒያ በአጠቃላይ የፈርስት ጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰንላለሁ። ለኢትዮጵያ አንድ ወንድሜ አብሮ አደጌ ሐሽም ያሲን ከነመላው ቤተሰቦች እንኳን አደረሰላለሁ። አመሰግናለሁ።
የኢትዮጵያ የጸጥታ ችግር መፍትሄ የሚያገኙ መቼ ነው? ከሰሞኑ ወደ አሜሪካ ድምጽ ራዲዮ ጎራ ብለው ለነበሩ የኢትዮጵያ መንግስት ተወካዮች የቀረበ ጥያቄ ነው። ባልደረባችን ጽዮን ግርማ ከጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና ከኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ቆይታ አድርጋ ነበር። መሰናዶው ከአቶ ንጉሱ መልስ ይጀምራል።
እንግዲህ ምንድነው ደህንነትንም አሁን በየርንበት ሁኔታ በሚፈልገው መልክ ቀንሰን ድህነት የስደት ምክንያት የማይሆንበት ደረጃ ላይ አደረስን። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽነው በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ እናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። ይሁን ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይ ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል፣ በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት አሁን እዚህ ደረጃ ላይ ደረሰ፣ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስዷል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ፣ ይህንን የመሩ ያደራጁ፣ አመራርም ሆነው ዝም ብለው ያዩም ጭምር ከበቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ እየተገባ ነው። የሆነ ሆኖ ግን ይቀጥማል።
አሁን ወሶ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል። ይኖራል የማፈናቀል ጉዳይ። ቀደም መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሔር ጉዳይ የብሔር አይደለም የማንነት አይደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡትና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶን ማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩት ንብረት በቀላሉ የሚያጡ ሰዎች ቁጥር ከፍ ያለ የሆነ ይመጣል ያለውና ይሄን ማስቆም አይችልም ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። የታሰሩ ነው ብለዋል። ግን አሁን ካለው ከአንድ አመት አለፈው ለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት ያለፈው ነው ማስቆም አይችልም እነዚህ ሰዎች
ይሄ ጉዳይ
በሪቶ ማስቆም አይቻልም
በአዋጅ አይቆም በመመሪያና በደንብ አይቆም። የመጀመሪያው ይሄ ሊቆም ይችላል በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ በጠላቻ ላይ በቆሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይተካብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጡ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ ባጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይሄ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡም ዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው ተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው።
ኢትዮጵያ የፍትህ ስርዓቱን ለማሻሻል ያደረገቻቸው ስላሉ ጥረቶች የሚነግራችሁ ዘገባ ዛሬ በመናከተመው ሳምንት አጋማሽ ላይ አስደምጣናችሁ ነበር። ያጥንቅር በመቀጠል ይስማል። አብራችሁን ቆዩ።
የህግ የበላይነት ተቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ።
የፌደራል ጠቅላይ ፍርድ ቤት ውስጥ ፕሬዝዳንት ማዓዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹከላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ ማዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብሯቸው ለመከሩ የህግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በጅጉ ስለመራራቃቸው ለመረዳት እንደቻሉም አጋርተዋል።
I told him that the Supreme Court is expected to process 14,000 cases in Ethiopia.
ጠቅላይ ፍርድ ቤት 14000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮችን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከታዋል።
ወይዘሮ ማዛ ሽናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ድንቃራዎች እንዳሉ አነሳስተዋል።
ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከመጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው።
የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልደ ኢትዮጵያን ሐሳብና ጥያቄያቸውን ሰንዝረዋል።
ስሜ እንደሳ ከመፈባላለሁ ኢንተርናሽናል ኦሮሞ ሎየርስ አሶሲሽን ወኪል ነኝ። የመጀመሪያው ጥያቄ የጠየቅኩት በስልጣን ላይ ያለው መንግስት አሁን ፒአርዲኤፍ ነው። ፒአርዲኤፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርጓል። ለመጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ኮሊሽኑ ፋክሽኑ የፒአርዲኤፍ ፋክሽን ይቀየር እንጂ ስቲል ፒአርዲኤፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነጻነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ከውጭ ሀገር እርዳታ እናገኛለን፣ ማግኘት ጀምረናል፣ ፕሮሚስም አለን ብለውናል ዩኤስኤአይዲን ጨምሮ። ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንስ ነው? የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ? አጠቃላይ ውይይቱን አስደስቶኛል። በተለይ ቺፍ ጀስቲስ ማዛ ሺ ኢምፕሬሲቭ።
አመሰግናለሁ። ስሜ ክለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ፣ ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው። ከዚህ ፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያውያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን የጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻለም ነበር። አሁን ግን ነስተርሊ አሁን ያለው መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉንም ማለት አይደለም፣ ወይም እንተቻቸው ነገሮች የሉም ማለት አይደለም። ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቅርብን መስራት የምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለሁ እኔ በኩሌ ማለት ነው።
በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሐሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸው ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረ ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ።
1925 በአዲስ መልክ የኢትዮጵያ ህግ በመተቋቋመበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፍ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩም። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስኪፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል።
የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሐሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል? የተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን ኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ።
እንግዲህ ከአሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ እስራትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነፃ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋር ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር የደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው ይላሉ። ስለዚህ እንደዚህ የሆነ ያለ ባለበት ሁኔታ ደህነት መጠራጠር አላስፈላጊ ነው ምለው ስለዚህ በተግባር እነሱ ያላቸውን ያዋጡ እነሱም እንዲካተት የሚፈልጉትንም ያደረጉ በተግባርም እየፈተኑ አብሮ ቢጓዙ ጥሩ ነው ላለ።
ትኩረቱን በህግ የበላይነት መከበር ላይ ያደረገው World Justice Project የተሰኘው ተቋም ህግን በማስከበርና የህግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን አመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች። እስካሁን ድረስ አብራችሁን ስለነበራችሁ አድማጮቻችን በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ጥንቅሮች እንገናኛለን። ለዛሬው እናመሰግናለን። ደህና ሁኑ።